ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ሰኔ 26 2014 ዓ.ም ዝግጅታችን ጀመረ።
የውጭ ኢኮኖሚ ምርታቸው ወሳኝነታቸው የበለጠ ጉዳትና ችግር ነው የሚገባው
እና ከለውጡም በኋላ በፊት የነበሩት ቤቶችን የመጠቀሚያ የማድረግ ነገር በፖለቲካውም ላይ አሁንም እያየን ነው።
ኢትዮጵያ ውስጥ ዘላቂ ሰላምን ለማስገኘት የሴቶች ሚና ምን መሆን አለበት ከሚለው ዘለግ ያለ ውይይታችን የተወሰደ ነው። ተናጋሪዎቹ ደግሞ የኢትዮጵያ ሴቶች ማህበራት ኃላፊ ሆኑ ሰባ ገብረ መድን፣ የተከተሉት ደግሞ ስህን ተፈራ የተባሉት ሴታዊት ከተሰኘው መንግስታዊ ያልሆነ የመብት ተቋም የመጡት እንግዳችን ናቸው። ሙሉ ውይይቱ በምሽቱ ይደመጣል። በሌላ ጉዳይ ደግሞ ከሰሞኑ ከዚህ ዓለም በሞት የተለየውን እውቁን ከያኒና ደራሲ ሰለሞን አለሙን እንዘክራለን።
ሁሌ እናገራለን አክስትና አጎቶች እንኳን በስነ ስርዓት አያቆኝም ነበር። አብሺ ዘርጋው ናቸው ከኢትዮጵያ ሕዝብ ጋር ያስተዋወቁኝ እና እሳቸውን ካራክተር የጻፈ ነው እኔ ላይ ትልቅ ተጽዕኖዋል።
የሰማነው እውቁን የፊልምና የማስታወቂያ ባለሙያ ሰራዊት ፍቅሬን ነው። ከሰለሞን አለሙ ጋር የተያያዙ ትዝታዎቹን ያካፍልናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛሉ። አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአፍሪካ ቀንድ እየተባባሰ የሄደው አጣዳፊ ረሃብ ከፍተኛ የጤና አደጋ እየደቀነ ነው ሲል የዓለም ጤና ድርጅት አስጠንቅቋል። የጤና ተቋሙ የአፍሪካ ቀንድ የአደጋ ጊዜ ኃላፊ የሆኑት ሶፊ ሜስ እንደተናገሩት በቀጠናው ከፍተኛ ቁጥር ያላቸውን ሰዎች ለሕመምና ሞት እየዳረገ የሚገኘውን ረሃብና የጤና ቀውስ ለማርገብ አስቸኳይ እርምጃ ያስፈልጋል። ሜስ አክለው የዓለም ጤና ድርጅት ለዚህ የሚውል 16.5 ሚሊዮን ዶላር ከአስቸኳይ ጊዜ ፈንዱ መለቀቁን ጠቁመዋል። በአፍሪካ ቀንድ እየተባባሰ በሄደው ድርቅ ምክንያት 20 ሚሊዮን የሚጠጉ ሰዎች ለረሃብ መጋለጣቸውን የዓለም ጤና ድርጅት ያስታወቀ ሲሆን ሰዎች ምግብ እንዲያገኙ ማድረግ ቅድሚያ የሚሰጠው ጉዳይ እንደሆነና የጤና አገልግሎትም ችላ ሊባል እንደማይገባ ሜስ ገልጸዋል። ሜስ አክለው የንጹህ ውሃ እጥረት ለበሽታዎች መከሰት ዋነኛ ምክንያት መሆኑን ገልጸው ድርቁ የውሃ ምንጮችን ማድረቁን፣ ሰዎች ምግብ ውሃና ለከብቶቻቸው ምግብ ፍለጋ እንዲሰደዱ ማድረጉን፣ በዚህም ምክንያት የሰዎች የአኗኗር ሁኔታ እያሽቆለቆለ መሄዱን አብራርተዋል። በሱዳን ስልጣን ላይ ያለው ወታደራዊ አገዛዝ እንዲያበቃና የሲቪል መንግስት እንዲመሰረት የሚጠይቁ ተቃዋሚዎች በዋና ከተማዋ ካርቱም ዋና መንገዶችና ከከተማዋ ወጣ ባሉ አካባቢዎች ለአራተኛ ቀን ሰልፍ አካሂደዋል። ሐሙስ ዕለት ከፍተኛ ህዝብ የተሳተፈበትን ሰልፍ የጸጥታ ኃይሎች በጉልበት ለመበተን ሞክረው 9 ሰዎች የተገደሉ ሲሆን በጥቅምት ወር በአብደል ፈታህ አልቡራን የሚመራው ወታደራዊ ኃይል ስልጣን ከተቆጣጠረ ጊዜ ጀምሮ ለበርካታ ወራት ከተካሄዱ ሰልፎች በርካታ ሰዎች የተገደሉበት ቀን ሆኗል። በቅርቡ በተካሄዱ ሰልፎች ተቃዋሚዎች ጎማዎችን ያቃጠሉና ሸክላ ጡቦችን በመደርደር መንገድ የዘጉ ሲሆን የጸጥታ ኃይሎች ደግሞ ጥይት፣ አስለቃሽ ጋዝና ኃይል ያለው የውሃ መድፍ መጠቀማቸውን የተባበሩት መንግስታትና የሕክምና ባለሙያዎች አስታውቀዋል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የመንግስት ግልበጣ በተካሄደባቸው ማሊ፣ ቡርኪና ፋሶና ጊኒ የጠፋውን የፖለቲካ ስምምነት ለመፍታት የሚጥረው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ወይም ኢኮዋስ አባል የአፍሪካ መሪዎች ዛሬ ጉባኤ አካሂደዋል። ኢኮዋስ ባለፈው ወር ባካሄደው ጉባኤ በሶስቱ ሀገራት መንግስታት ላይ የኢኮኖሚና የገንዘብ ማዕቀብ የጣለ ሲሆን ዲሞክራሲያዊ ምርጫ እስኪያካሄዱ ድረስ ከቀጠናው ቡድን አባልነት በጊዜያዊነት ታግደዋል። የማሊ ባለስልጣናት እንደ አውሮፓውያን አቆጣጠር በየካቲት 2024 ምርጫ ለማካሄድና በመጋቢት 2023 ደግሞ በሕገ መንግስቱ ላይ ህዝበ ውሳኔ ለማካሄድ የሚያስችላቸውን እቅድ በቅርቡ አስተውቀዋል። ዛሬ በጋና ዋና ከተማ የተጀመረው ጉባኤ እቅዱን ይቀበል ወይም አይቀበል እንደሆን እየተጠበቀ ነው። ኤኮዋስ በጥር ወር ላይ በወሰነው ውሳኔ ማሊ ከቡድኑ አባላት ጋር ያላትን ማንኛውም የንግድ ግንኙነት በማገዱ የማሊን ኢኮኖሚ ክፉኛ ጎድቶታል። ጊኒና ቡርኪና ፋሶን የተቆጣጠሩት ወታደራዊ ኃይሎች ለሶስት ዓመት በሽግግር መንግስት ለማስተዳደር ያቀረቡትን ጥያቄ ግን ምርጫ ለማካሄድ ረጅም ጊዜ ያስጠብቃል በማለት ውድቅ አድርገውታል። ከዩክሬን ጋር በድንበር በመትገኝ አንድ የሩሲያ ከተማ ላይ ዛሬ ደረሰ ፍንዳታ 3 ሰዎች መግደሉን የሩሲያ ባለስልጣናት አስታውቀዋል። ቤልግራድ በተሰኘው ከተማ የደረሰው ፍንዳታ በደርዘን የሚቆጠሩ የመኖሪያ ህንጻዎች ላይ ጉዳት ማድረሱም የተገለጸ ሲሆን የሩሲያ ህግ አውጪ የሆኑት አንድሬ ክሊሻስ ለፍንዳታው ወታደራዊ ምላሽ እንዲኖር ጠይቀዋል። የዩክሬን ባለስልጣናት በሩሲያ ላይ ስለደረሰው ጥቃት ብዙም የተናገሩት ባይኖርም በሩሲያ ቁጥጥር ስር የሆነችው ሜሊቶፖል ከንቲባ ኢቫን ፌድሮቭ በቴሌግራም ባስተላለፉት መልእክት ዩክሬን ከአራቱ የሩሲያ ወታደራዊ ሰፈሮች አንዱን መምታቷን ተናግረዋል። ይህ በእንዲህ እንዳለ በዩክሬን ምስራቃዊ ዶንባስ ክፍለ ግዛት በተካሄደ ውጊያ ሩሲያ ሊሲቻንስ ከተማ ላይ ከፍተኛ ድብደባ ፈጽማለች። በሩሲያ የሚደገፉት የዩክሬን ተገንጣዮችም ከተማዋን መክበባቸውን ገልጸዋል። ቅዳሜ ማታ በቴሌቪዥን ቀርበው ንግግር ያደረጉት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ዩክሬናውያን ቁርጠኝነታቸውን አስጠብቀው ሩሲያኖች ዩክሬን የማትሰበር መሆኗን የሚያስታውሱበት ጉዳት በወራሪዎች ላይ እንዲያደርሱ ጠይቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
ስመኝሽ የቆየን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሙገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ሰኔ 26 2014 ዓ.ም ዝግጅታችን ነው። ከዋሽንግተን ዲሲ በማዳመጥ ላይ የምትገኙት አብራችሁን ስላላችሁ በእጅጉ ደስ ብሎናል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ ገጻችን ደግሞ @voaamharic የፌስቡክ ገጻችን በቀጥታ ይደመጣሉ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሰላማዊ ዜጎችን ሕይወት የቀጠፉ የንጹሃንን ንብረቶች የወደሙ ግጭቶች በተበራከቱባት ኢትዮጵያ ሴቶች የዚህ ፈታኝ ክስተት ገፈት ቀማሽ መሆናቸው ቀጥሏል። ይሁንና ሰላምን በማስፈን እንቅስቃሴዎችና ጥረቶች ውስጥ በበቂ ስለመወከላቸው ጥያቄ ይቀርባል። የተባበሩት መንግስታት ድርጅትን የመሰሉ ተቋማት ለግጭቶች ዘላቂ መፍትሄ ከተፈለገ የሴቶች ተሳትፎ ቁልፍ መሆኑን ይጠቁማሉ። ዛሬ ምሽት የኢትዮጵያ ውስጥ ግጭት ቆሞ ሰላም በማስፈን ረገድ ሴቶች ሊኖራቸው ስለሚችለው ሚና የሚያስረዱንን ሁለት እንግዶች ጋብዘናል። ውይይቱን የመራችው ስመኝሽ ቆየ ስትሆን አስቀድማ እንግዶቿን ታስተዋውቀናለች።
እንግዶቼ አንቺ ብዬ እንድጠራቸው ስለፈቀዱልኝ በዛ መሰረት እቀጥላለሁ። የመጀመሪያው እንግዳይ ወይዘሮ ሳባ ገብረ መግን የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ናት። ሁለተኛዋ እንግዳይ ደግሞ ሴታዊት የተሰኘው ተቋም መስራችና ዳይሬክተር የሆነችው ሲህን ተፈራ ናት። በቅድሚያ ሁለታ ግብዣይን ተቀብላችሁ በውይይቱ ላይ ስለተገኛችሁ በጣም አመሰግናለሁ።
እናመሰግናለን።
ሳባ፣ በቅድሚያ ካንቺ ልጀምር። በኢትዮጵያ እንግዲህ በተለያዩ ማህበረሰብ ውስጥ ሰላም ሲጠፋ፣ ግጭት ሲበራከት ወይም በጦርነት ጊዜ ሴቶች በተለይ በአካላቸው ወይም ስነ ልቦናቸው እንዲሁም በማህበራዊ ህይወታቸው ላይ የሚደርስባቸው ተጽዕኖ ምን ይመስላል?
እሺ፣ አመሰግናለሁ። እንግዲህ ጦርነት፣ ግጭት የተለያዩ ሰብአዊ ቀውሶችን እንደሚያደርሱ እናውቃለን። በመላው ህዝብ ላይ በሴቶች ላይ ብቻ አይደለም፣ በሁሉም ማህበረሰብ ላይ ግን በይበልጥ ደግሞ በሴቶች ላይ የሚደርሰው ነገር እጅግ የከፋ ነው። ምክንያቱም አንደኛው ከጦርነት በፊትም የሚቆዩበት ሁኔታ የሴቶችና የስርዓተ ጾታ አለመስተካከል ውሳኔ ሰጪ አለመሆናቸው፣ በኢኮኖሚ መቸገራቸው፣ ሌሎችንም ሁኔታ ጨምሮ ግጭቶች በሚመጡ ጊዜ ያንን ደግሞ የበለጠ እንዲባባስ ያደርጋል። በተለይም ደግሞ ኢሚዲየትሊ ግጭቶች በሚደርሱበት ጊዜ አሁን እንደምንመለከተው ከዚህም በፊት የሚያሳየን ከፍተኛ የሆነ የጾታ ጥቃቶች ይፈጸማሉ። የህጎች አለመኖር፣ የህግ ስርዓት መፍረስ፣ ኢንፍራስትራክቸሮች መፍረሳቸው ደግሞ አገልግሎት በቀላሉ ሊያገኙባቸው የሚችሉ የነበሩ በተለይ ከጤና ጋር ተያይዞ ከኢኮኖሚ ጋር ተያይዞ ያገኙባቸው የነበሩ አገልግሎቶችም መፈራረሳቸው በቦታ አለመኖራቸው መልሶ ደግሞ ከጤና ከስነ ተዋልዶ ጋር ተያይዞ ከወሊድ ጋር ተያይዞ ከፍተኛ ችግር ያደርስባቸዋል። እንዲሁም ሲፈናቀሉም ደግሞ ከሌላው በህብረተሰብ በተለየ ሁኔታ ሴቶች ይጎዳሉ። ምክንያቱም የሚኖሩባቸው ቦታዎች የበለጠ ከነበረባቸው ድህነት ወይም ከነበረባቸው የተለያዩ ኢንአክሴሲቢሊቲ ጋር ተያይዞ የበለጠ ተጠቂ የሚያደርጋቸው እንደውም ለሌሎች የጾታዊ ጥቃት ችግሮች የሚዳርጋቸው ነው። ስለዚህ በመፈናቀልም ይሁን እንደገናም ደግሞ በቀጥታ ከሚደርስባቸው ጥቃት በተለየ ከግጭቱም በኋላ የሚቆይ ረዥም ጊዜ የሚቆይ ከፍተኛ ችግር ውስጥ ቆዩ፣ የኢኮኖሚ ብታቸው ወሳኝነታቸው የበለጠ ጉዳትና ችግር ውስጥ ነው የሚገባው።
ሲህን ወደ አንቺ ልምጣ። ሰላም በሚጠፋ ጊዜ በሴቶች ላይ የሚደርሱ ተግዳሮቶችን ሳባ ገልጻቸዋለች እና እንደዚህ አይነት ለብዙ ጥቃት ተጋላጭ የሆኑ ሴቶች እንግዲህ ከምንም ነገር በላይ የሰላምን አስፈላጊነት ይረዳሉ እና በሀገራችን ሴቶች ግጭትን ለማብረድ ብሔራዊ መግባባቶችን በመፍጠር ሂደት ላይ ምን ያክል ተሳትፎ አላቸው? በቁልፍ ሂደቶች ላይ ውሳኔዎች ላይ ያላቸው ተሰሚነትስ ምን ያክል ነው?
ምሽትን ያመሰግናለው። መቅደም ያለበት ከሰላም ግንባታው በፊት ያው ግጭት መቆም አለበት። ኮንፍሊክት ሬዞሉሽንም ብሔራዊ እርቅም ወይም የመግባባት ሂደቶች የተጀመሩ አሉ። ሁላችንም እንደምናውቀው አንዳንዴ ያዝ ለቀቅ ነው። ያው ያሉትም ግጭቶች በጣም ውስብስብ ከመሆናቸው የተነሳ በተለያየ የሀገራችን ክፍላት ላይ ስላለ አንዱን ሲያዝ አንዱን የመልቀቅ ነገር አለ እና ለመሳተፍ ሙከራዎች አሉ። ነገር ግን የሴቶች ፍላጎት ወይም ሴቶች በእነዚህ ሂደቶች እንዲካተቱ ቦታው ክፍት ነው ወይ የሚለው ጥያቄ ያስፈልጋል። ምክንያቱም አሁን ሰባ የምትመራውን ድርጅት ነዋም ትምራንን የሚባል በቅርብ የተቋቋመ የሴቶች ንቅናቄ አለ እና በተለይ ናሽናል ዳያሎጉ የብሔራዊ የእርቅ ዳያሎግ ውስጥ በተለይ ሴቶች እንዲሳተፉ ንቅናቄ እያደረጉ ነው። ግን አሁን ይዘን ያለ ነው በእኔ እይታ የውክልና ፖለቲካ የሆነ ቦታ አድርሶን ከዛ በኋላ ግን ያሉትን ክፍተቶች ነው የምናየው። ምክንያቱም ብዙ ጊዜ ቢጮህም ሴቶች አልተወከሉም ብለን ብንናገርም ከዛ በኋላ የእውነት ሰብረን ገብተን እንዲወከሉ እያደረግን አይደለም። አሁን በቅርብ ራሱ ትናንትናም ከትናንት ወዲያም የወጡ ስቴትመንቶች ያሁላችሁም እንዳያስቡት የሰላም ድርድር ብሎ መንግስት የማስተው አካላት ውስጥ አንድም ሴትም የለችም። ናሽናል ሴኪሪቲ ካውንስል ወይም የብሔራዊ የደህንነት ምክር ቤት የጠቅላይ ሚኒስትር አብይ የሚመሩት ውስጥ አንድም ሴት የለችም እና ልክ የለውጡ ጊዜ 50% ሚኒስትሪያል ካቢኔ ብለን ተደስተን ብዙ ለውጥ እናያለን ብለን የጠበቅነው ነገር አሁን ሙሉ በሙሉ ከሽፎ ነው የምናየው። ስለዚህ ምክንያቱም በሚያስፈልግበት ጊዜ አሁን ክፍል በሆነው ጊዜ ሴቶች ከማንም በላይ እየተጎዱ ሆነው ሳለ፣ ከማንም በላይ የጦርነትን ክፋት እያየ ነው ሳለ፣ ሴቶች ህጻናት ሰምተን በማናውቀው ደረጃ አጠቃቂ የሆኑ ጾታዊ ጥቃት እየደረሰ ሳለ፣ ግን እነዚህ በሚያስፈልጉት ውይይቶች ውስጥ ግን የመሳተፍ እድል እየተሰጠን አይደለም። ስለዚህ ክፍተቶች በጣም አሉ።
እስቲ ሳባ ወደ አንቺ ልመለስ። እንግዲህ አሁን ሲህን እንደገለጸችው የሴቶች ተሳትፎ እጅግ አናሳ ነው በእንደዚህ አይነት ወሳኝ በሆኑ ሀገራዊ የሰላም ግንባታ ወይም ግጭትን ለማስቆም በሚደረጉ ጥረቶች ውስጥ እና በቅርቡ የኢትዮጵያ ሴቶች ማህበራት ቅንጅት የኢትዮጵያ ሴቶች ለሰላም ግንባታ የሚል እንቅስቃሴ ጀምሮ አይቻለሁ እና ሴቶችን በምን መልኩ ነው በክልልና በሀገር ደረጃ በሰላም እንቅስቃሴዎችን እንዲያስተባብሩ፣ እንዲመሩ፣ እንዲሳተፉ እድሉን የሚያመቻቸው?
የኢትዮጵያ ሴቶች ለሰላም ግንባታ ስብስብ ሀሳብ የመጣው ምንድን ነው? ድምፅንም እንዳለችው ያው ብንጠብቅም ያው ሴቶች እየተሳተፉ እንዳልሆነ በሰላም ሂደቱም በሌሎችም የውሳኔ ሰጭነት በአግባቡ እየተሳተፉ እንዳልሆነ እናያለን። በሌላ በኩል ደግሞ ሴቶች ከፍተኛ ተጠቂዎች የግጭቱም የጦርነቱም የማንኛውም እንዲህ አይነት ችግር ሲፈጠር የመጀመሪያዎቹ ተጋላጮች እየሆኑ እንደሆነ ደግሞ እናያለን እና ይህንን ሆን ብለን ኮንሽስሊ ካለ አድሬስ ካላደረግነው ይህ ችግር ሊፈታ አይችልም በሚል ነው እንግዲህ ይህን ንቅናቄ የጀመርነው። ከንቅናቄን ባለፈ ይሄ ተለያዩ ከሁሉም ክልሎች በተቻለ መጠን ሁሉንም ክልል አሁን በአሁኑ ሰዓት መያዝ ባንችልም ከተለያዩ ክልሎች የመጡ አተ ኮሚኒቲ ሌቭል ያሉ በተለያየ ደረጃ በፎርማል ኢንፎርማል ሴክተር ውስጥም ያሉ ወጣቶች፣ ትልቆች፣ ትንንሾችን አንድ ላይ በመያዝ በፍላጎት ሰዎች ራሳቸው አመልክተው ይህን እዚህ ነገር ውስጥ መግባት ፈልጋለሁ የሚሉ ከማህበራቶቻችን ውጭ ያሉትን ሰዎች ይዘን ከ120 በላይ የሚሆኑ ሰዎችን ስልጠና ሰጠን። እነዚያ ስልጠናዎች ካለቀ በኋላ ደግሞ የውጭ የአፍሪካ ሀገራት ኤክስፒሪየንስ ይመስላል በሰላም እኛን የሚመስሉ ግጭት ውስጥ ያለፉ ሴቶች እንዴት ተሳተፉ፣ እንዴት አጥሩን ዘለው አልፈው ሄደው እነዚያን ለውጦች ለማምጣት ቻሉ፣ ምን ነበር ፕሮሰሳቸው የሚለውን ደግሞ በቀጥታ ከነሱ እንዲሰሙ አድርገን በመጨረሻም በራሳቸው የራሳቸውን መቋቋሚያ ይዘው ይሄ ቡድን ኢትዮጵያ ሴቶች ለሰላም ግንባታ በሚል በባለፈው ሳምንት እንዲመረቅ ሆኗል። ከዛም ባለፈ እነዚህ ሴቶች ኦልሬዲ በየክልሎቻቸው በኮሚኒቲ በማህበረሰብ ውስጥ የራሳቸው በራሳቸው አቅም የጀመሯቸው ስራዎች አሉ። እነሱን ለመደገፍ የሚያስችል ትንንሽ ድጋፍ እያደረግን እንገኛለን። ነገር ግን በመጀመሪያ ደረጃ ባለው በማህበረሰብ ደረጃ ያለውን ግጭት አፈታት ላይ በቀጥታ እንዲሳተፉ ሪሶርስ ነው እያዘጋጀን ያለ ነው። አሁን ለምሳሌ ናሽናል ዳያሎግ በሚጀመርበት ጊዜ እነዚህን ሴቶች መጠቀም ይቻል። ሌሎችም የሰላም ሂደቶች በሚኖሩበት ጊዜ ያሉ ሴቶች አሉ፣ በዚህ ብቃት ያላቸው የሰለጠኑ ፍላጎቱ ያላቸው ራሳቸውም ደግሞ ኮሌክቲቭሊ መናገርና ስለ ሰላም ሊቆሙ የሚችሉ ሴቶችን ማብቃትና ማቆም ነው የኛ ትልቁ ፍላጎት። ይሄ ስራ ተጀምሯል። ነገር ግን ይሄ ብቻውን በቂ ደግሞ ስላይደለ አሁን ለምሳሌ የብሔራዊ መግባባት የዚህ የናሽናል ዳያሎጉ ላይ ኮሊሽን አቋቁመናል። ቅድሪትን የተጠቀሰችው ኮሊሽን የሁሉንም ሴቶች ድርጅቶች የያዘ እና ናሽናል ዳያሎጉ የሴት አንደኛ የሴቶችን አጀንዳ የያዘ እንዲሆን፣ ሁለተኛ ሴቶች በአግባቡ የሚወከሉበት፣ ሶስተኛ ነገር ደግሞ በየማህበረሰቡ በሚደረገው ውይይት ላይ የሴቶች ድምፅ በአግባቡ እንዲሰማ ሙሉ በሙሉ ተሳታፊ እንዲሆኑ ለማስቻል ታስበው ያቋቋም ነው ህብረትና እንቅስቃሴ ነው። ስለዚህ እነዚህ ነገሮች እንግዲህ ይመልሱታል ብለን እናስባለን። ነገር ግን ከዚህ በላይ መጮህ እንዳለብን ያው ትናንትናውም ቅድም የተጠቀሰውም ሌሎቹን ነገሮች ስንመለከታቸው አሁን ሴቶች ወደ ጎን እየተሰው ነው። በተጎጂነት ነው እንጂ በውሳኔ ሰጭነት ላይ እየተቀመጡ አይደለም። እና ይሄ ኮሌክቲቭሊ አድቮኬት ማድረግ ያለብን ግፊት ልንሰራበት የሚገባ ነገር ነው ብዬ ነው።
ወደ ሲህን ደግሞ ልምጣ። አንቺ የመሰረትሽውና የምትመሪው ሴታዊት የተሰኘው ተቋምም እንዲሁ የተለያዩ እንቅስቃሴዎችን ያደርጋል እና በተለይ ቅድም እንዳልሽው ግጭት እንደ መጀመሪያ ማስቆም ቀዳሚ ተግባር ነው። ከዛ በኋላ ደግሞ ሰላምን ዘላቂ በሆነ መልኩ ለማስፈን የሚደረጉ ጥረቶች አሉ። ከዚህ ረገድ ሴቶችን በምን መልኩ ነው ለማሳተፍ እንቅስቃሴዎች የምታደርጉት?
አሁን በፊት ከነበረው የሴቶች ማህበራት በተሻለ መንገድ አብረን እየሰራን ነው ብዬ አምናለው። እንዳለችው የብሔራዊ ምክክር ኮሚሽን ብዙ የተለያዩ ድርጅቶች ተዋቅረው እንደ አንድ መጥተው ኢንተርፌስ አላቸው ከናሽናል ዳያሎጉ ጋር። ግን ያው በድርጅት ደረጃ የሚሰራው ነገር በጣም ሊሚትድ ነው። ከመንግስት የሚሰጠው ምላሽ አመርቂ ሆኖ አላገኘ ነውም እና ፒስ ቢልዲንግ ላይ ሰባ እንዳለችው ኔዋም እየሰራ ነው። የእኛ አፕሮች ትንሽ የሚለየው አሁን ያለውን ግጭት አፈታት ላይ መሳተፍ ሴቶች አለባቸው ብለን ብናምንም የእኛ አትኩሮታችን የበለጠ የሚመስለኝ ሙቭመንት ቢልዲንግ ወይም ንቅናቄን የመመስረት ነገር ነው። አሁን እኮ የሴቶች ጥያቄ ችላ መባል የቻለው ያው እንደ አንድ አይደንቲቲ ማርከር ወይ እንደ አንድ ጠንካራና ጉልበት እንዳለው ቡድን አንታይም። ሴቶች ቢደራጁ በብሔራቸው ነው፣ ቢደራጁ በሃይማኖታቸው ነው። እና ከለውጡም በኋላ በፊት የነበሩት ሴቶችን የመጠቀሚያ የማድረግ ነገር በፖለቲካውም ላይ አሁንም እያየን ነው። በጣም በሚያሳዝን ሁኔታ የቀረ የመሰለን የሴቶች አደረጃጀትን ወደ ፖለቲካ መጠቀሚያ የማድረግ ነገር አሁንም አለ። ስለዚህ ለእኛ መፍትሄ ብለን የምናስበው ያው ሴታዊት በጣም ትንሽ ድርጅት ብትሆንም ስልታዊ ለመሆን እንሞክራለን። ስለዚህ ሙቭመንት ቢልዲንግ ተማሪዎች ላይ የምንሰራው ስራ አሁን ለምሳሌ ደብረ ታቦር ያገቡ ወጣት ሴቶች ጋር የምንሰራው በጣም ከስር ከበጣም ከመሰረቱ የሆነ በጣም ችግር ካለበት ህብረተሰብ ተነስቶ የራሱን ጥያቄ የመጠየቅ የማብቃት ሂደት ላይ ነው የምንሰራው። እዛ ያለው ፕሮጀክት ሌላ ከተማሪዎች ጋር አዲስ አበባም ክልል ላይ የምንሰራው ሰው ነው ሴቶች ራሳቸውን መብት መጠየቅ ስንችል ድረስ አሁንም ቢሆን እየተዘነጋን ነው የምሄደው። ልክ ሃይማኖትን ወይም ብሄርን ኢግኖር እንደማይችል ማድረግ እንደማይችል መንግስት አንድ ቀን የሴቶችን ጥያቄ ኢግኖር የማያደርገው መሆን አለበት እና አንድ መንገድ እንደ ድጋይ መወርወር ሊሆን ይችላል። አንደኛው መንገድ እስካሁን እያደረሰን ግን ወደ ዲሞክራሲ ስንሄድ ደግሞ ከፍተኛ ድምፅ ያላቸው ሴቶች ወጥተው የራሳቸውን መብት እየጠየቁ ከሆነ አሁን በዚህኛው ምርጫ ወይም በዚህኛው ናሽናል ዳያሎግ ወደ ጎን ተክሰል ይሆናል። ግን ማንተውበት ጊዜ ይኖራል። የሴቶች ጥያቄ መመለስ የሚኖርበት ጊዜ ይኖራል። እና የኛው በአብዛኛው ኢንቨስትመንታችን እዛ ላይ ነው ለማለት ነው።
እንግዲህ ሁለታችሁም እንደገለጻችሁት የተለያዩ ጥረቶች ይደረጋሉ ግጭቶችን ለማስቆም፣ ግን የሴቶች ተሳትፎ እጅግ የተገደበ ወይም ደግሞ በቁጥር ውክልና ላይ የተወሰነ ብቻ ሲሆን ይታያል እና በመንግስት ደረጃ መደረግ ያለባቸው ነገሮች ምንድን ናቸው? ከፖሊሲ ለውጥ ረገድ ሊሆን ይችላል። ሳባ ወደ አንቺ ልምጣ። ምን አይነት ለውጦች አለበለዚያ ሴቶችን ያላሳተፈ ውሳኔና ለውጥ ዘላቂስ ሊሆን ይችላል ወይ?
አይችልም። ይሄን ደግሞ ለማድረግ እንግዲህ አሁን መንግስት በተለይ እዚህ የተባበሩት መንግስታት ሬዞሉሽን 1325ን ወደ ስራ ለመለወጥ የብሔራዊ እቅድ ያስፈልጋል። ምክንያቱም ይሄ አንዱ የሴቶችን ውሳኔ ሰጭነት በሰላም በግጭት አፈታት እና በሰላም ማስፈን በሰላም ግንባታ ላይ ሴቶች ተሳታፊ መሆን አለባቸው ተብሎ ኢትዮጵያም የገባችበት አንዱ ኮሚትመንት ነው። ይሄ ግን ብሔራዊ እቅድ ያስፈልገዋል እና አሁን አንዱ ጥሩ ነገር እንግዲህ መንግስት ይሄንን ብሔራዊ እቅድ በማውጣት ላይ ድራፍቲንግ ስቴጅ ላይ ይገኛል። አንዱ ይሄ ትልቅ ነገር ነው፣ ግን ይሄም ስራ ላይ መዋሉን መከታተል ይኖርብናል። ሌላው ግን በሰላሙም ጊዜ በሌላውም ጊዜ ከጦርነት ብቻ ሳይሆን በአጠቃላይ የመንግስት አወቃቀራችን አቅጣጫዎቻችን ላይ የሴቶች እኩል ተሳታፊ መሆን በዚህ ጊዜም ያላቸውን ተሳትፎ ያረጋግጣል ብዬ በተወሰነ ደረጃ አስባለሁ እና በመጀመሪያ 50% ተደርጎ የነበረው የካቢኔ ቁጥር ቅድም እንደገለጸችው በአሁኑ ሰዓት ያው በጣም ተመናምኖ ወደ ታች መውረድ ይታወቃል እና እነዚህ አይነት ነገሮች እኛም በዛ በወቅቱ በጣም ጥሩ መሆናቸውን ብናመሰግን ኢንስቲቱሽናዊ መሆን አለባቸው፣ ማለት መረጋገጥ አለባቸው። ቀጣይነት የሚኖረው ሁሌም እንደ ግዴታው መንግስት ሲያስብ እዚህ ላይ እኩል ሆኜ ነው መሳተፍ ያለብኝ፣ እዚህ ላይ ይህን ያህል ቁጥር ማምጣት መቻል አለብኝ እያለ መንግስት በማንኛውም ደረጃ ማለት በፓርላማ ምን በኤክስኪቲቭ እያሰበ በሚሄድበት ጊዜ ያ አስገዳጅ ነው። አለዛ ግን አንዳንድ ጊዜ ይኖረናል፣ አንዳንድ ጊዜ የለንም አይነት ነገር ይሆናል እና አሁንም የምናየው የሴቶች አብሰንስ ከዚህ የሚመጣ ነው። ኒድስ ቱ ቢ ቀጣይ እንዲሆን መዋቅራዊ መሆን አለበት፣ ቀጣይ መሆን አለበት። ሁለተኛው ቼክ የሚያደርግበት አንድ መንገድ መኖር አለበት። ማለት እንዲህ አይነት ነገሮች ምን ማለት ነው? ለ50% ሴቶች ምን ማለት ነው? ሴቶች ሁላ ጉዳት ላሳለፉ ሴቶች ምን ማለት ነው? ምን ማለት ነው? እዚህ ላይ በጣም ጠንካራ ሴቶች መኖራቸውን እያወቅን አለማሳሰብ። ስለዚህ ሰልፍ ቼክ ማድረጊያ መኖር አለበት።
ወደ ሲህን
መጠናከር አለበት ብዬ ነው።
አመሰግናለሁ ሳባ። የመጨረሻ አንድ ደቂቃ ናት የቀረችን። እንደ ማጠቃለያ ሀሳብ እናድርገው እና ሴቶች በውሳኔ ሰጭነት ላይ ቦታ ባይኖራቸውም እንግዲህ ልጅ ወልደው ኮትኩተው አሳድገው ለማህበረሰቡ የሚያበረክቱ ትልቅ ሚና አላቸው እና ከዛ አንጻር ምናልባት ግጭቶችን በመከላከል ቅድመ መከላከል በማድረግ ረገድ ሚና አላቸው ብዬ አስባለሁ እና ከዛ አንጻር የሴቶች ሚና ምን መሆን አለበት በሚለው እናጠናቅ። ሲህን ምናልባት በአንድ ደቂቃ ሀሳብሽን።
እሺ፣ መጀመሪያ ግን መንግስት የሚለው ላይ ተጠያቂነት ዋናው ነገር ይመስለኛል። አሁን ባሉት ግጭቶች ላይ ሴቶች እንደዚህ ሲደፈሩ በትግራይም ሆነ በሌላም በአማራም በአፋርም ባሉት ጦርነቱ ጊዜ የራሱን ወታደሮች ተጠያቂ ማድረግ አለበት መንግስት። የመጀመሪያው ጥያቄ ይሄ ነው። በፖሊሲ በበጀትም ካየን በጣም ብዙ ነገር ወደኋላ ሄደናል። አሁን ስለመነጋገር ጊዜ ላይኖረን ይችላል ግን ሴቶችን መልሶ ተጠያቂ ማድረግ አንዳንዴ ለእኔ ትንሽ ይከብደኛል። የግጭት አንድ አካል ነን እኮ የህብረተሰብ አካል እስከሆኑ ድረስ ሴቶች ሰላም ማስፈን ሴቶች ላይ ብቻ ሲጠበቅ አንዳንዴ ትንሽ አንሪያሊስቲክ ይሆንብኛል። ነገር ግን እንደ ወንዶችም እንደ ሴቶችም ሰላምን ለማምጣት መጀመሪያ ብዬ ማስበው እንደ ግለሰብን መተዛዘን መፍጠር አለብን። በእኔ ብሄር የደረሰ ሲደርስ ብቻ ሳይሆን ችግሩ ሴቶች በቃ ብሄርንም ሃይማኖትንም አልፈን እንደ ሴቶች አብረን መምጣት መቻል አለብን። ማንኛውም ሴት ላይ የደረሰ ጉዳት አንደኛ አንድ ቀን ሊደርስ ይችላል እኔ ላይ፣ ሁለተኛ ነገር ደግሞ በቃ ያቺ አንድ ኢትዮጵያዊ ዜጋ እህቴና ልጄና ስለን አብረን ይሄ ነገር በቃ መቆም አለበት ስለን አብረን መቆም አለብን ብዬ ነው የማስበው።
እሺ፣ እንግዲህ ካለን ሰዓት አንጻር ፕሮግራማችንን እዚህ ላይ እናጠናቀቃለን። ሴቶች በግጭት በማስቆምና ሰላምን በመገንባት ሂደት ውስጥ ምን አይነት ሚና ሊኖራቸው ይገባል በሚል ሀሳብ ላይ እንግዲህ የተሳተፉትን እንግዶቻችንን ወይዘሮ ሳባንና ሲህንን እጅግ አድርጌ አመሰግናለሁ። ለዛሬ ውይይታችንን በዚሁ እናጠናቀቃለን።
እያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የእሁድ ምሽት የአሜሪካ ድምፅ ዝግጅትን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ትግራይ ክልል መቀሌ ይወስድናል። በኢኮኖሚያዊ ችግሮች እየተፈተኑ ያሉ በትግራይ ክልል የሚገኙ የመንግሥት ሠራተኞችን ለመደገፍ እየተንቀሳቀሱ ከሚገኙ ተቋማት መካከል አንዱ የትግራይ ንግድ ምክር ቤት ነው። ምክር ቤቱ ከንግዱ ማህበረሰብ ያሰባሰበውን ገንዘብ ችግር ለበረታባቸው 7000 ያክል የመንግሥት ሠራተኞች ከሰሞኑ አከፋፍሏል። ዓለም ፍስሐ ቀጣዩን ዘገባ ልኳል።
የመቀለ ንግድ ምክር ቤት 7 ሚሊዮን ብር በማዋጣት ለ7000 የመንግሥት ሠራተኞች እገዛ ማድረጉን የኮሚቴው ሰብሳቢ አቶ ገብረ መድህን ገብረ ማርያም ገልጸዋል። አቶ ገብረ መድህን ገብረ ማርያም እስከ 20 ሚሊዮን ብር ለመሰብሰብ አቅደን መሬት ላይ ስንወርድ ግን የንግድ ማህበረሰቡን በችግር ላይ መሆኑን ስናውቅ 7 ሚሊዮን ብር ሰብስበን በጣም ለተቸገሩ የመንግስት ሰራተኞች የተወሰነ እገዛ ለማድረግ ሞክረናል ብለዋል።
እኛ ያሰብነው በዛ ያለ ብር እናገኛለን ብለን አስበን ነበር። ከ10 ሚሊዮን እስከ 15 ሚሊዮን እስከ 20 ሚሊዮን እናገኛለን ብለን በኮሚቴ ተነጋግረን ነበር። ግን ወደ ንግድ ህብረተሰቡ ስንወርድ ደግሞ እሱም ራሱ ተዳክሞ ምንም እንደማይሰራ የነበረውም ራሱ ከባንክ እንዳይወጣ ባንክ ተዘግቶ የነበረውም ቦልቶ ጨርሶ ስለሆነ ያው ወደ 7 ሚሊዮን የሚያክል አዋጥተናል።
እሺ፣ ለስንት ሰራተኞች የሚያሉ ነው የሰጠው? ሰራተኞች ስንል የመንግስት ብቻ ነው ወይ የፌዴራል ሰራተኞችም ጨምራል? እንዴት ነው አሰጣጡ?
ለስንት የሚሆን የሚለው ያው እኛ ለአንድ ሰራተኛ 1000 ብር ነው የወሰን ነው። ከሚመለከታቸው አካላት 1000 ቢወስድ ትንሽ ምንምም አትሆንም። ከሱ በነሰ ቢሆን ምንም ላደርግ አይችልም። ከሱ በላይ ደግሞ ለብዙ ስለማይደርስልን ያው ወደ 7000 ሰራተኛ የሚሆን ተከፋፍለዋል። የመንግስት ሰራተኛ ፌዴራልና ክልል የሚለው ለሁሉ የፌዴራል መንግስት ሰራተኛም ለክልልም በመቀሌ ያለው ሰራተኛ በአቅሙ በፐርሰንት ተካፍሎ ለሁሉ ነው ያደረሰ። ፌዴራልም ለክልልም ለዞባም ያሉ ሰራተኛ በሙሉ ተከፋፍለዋል።
እንዴት የምትከፋፈሉት? ለምሳሌ በፐርሰንት ነው የተከፋፈለና 15 20 40 የሚለው ፐርሰንት እንዴት ነው ማለት? ካላቸው የኢኮኖሚ ችግር ነው ወይስ ካላቸው የመንግስት ሰራተኛ ብዛት ነው
የተከፋፈለው? በፐርሰንት የተደረገው ያው ምንም ያላገኘ ሰራተኛ ብዙ ጊዜ የተጠቃ ሰራተኛ ከሆነ 100% ያለው ሰራተኛ በሙሉ አግኝተዋል። ከሱ ቀንሶ ወደ 40% ከሰራተኛው 40% የተሰጣለ፣ ከዛም ወርዶ 15% የተሰጠዋለ። በዚህ አከፋፈሉ የሚመለከት እኛ ገንዘብ አዋጥተናል። ከንግድ ህብረተሰቡ ከሚመለከታቸው አካላት ደግሞ ተነጋግረን እንዴት ይሁን ክፍፍሉ ብለን ከመንግስት ጋር ተነጋግረን በሲቪል ሰርቪስ አስተዳዳሪነት ሊከፋፈል ተችሏል። እሱ ደግሞ በተቻለ መጠን አቅም የሌለው ከተቸገረ የተቸገረ የሚለው አከፋፈል ነው ያደረገው።
እንደ አቶ ገብረ መድህን ገብረ ማርያም አገላለጥ የንግድ ማህበረሰቡ ከዚህ በፊትም ለተፈናቃዮች የቻለውን ያህል ለ2 ዓመት እያገዘ መጥተዋል ብለዋል። በግልም ለተቸገረ ማህበረሰብ እየረዳ መሆኑን ጨምረው ገልጠዋል።
አሁን 2 ዓመት ሊሞላ ነው። ይሄ የታወቀ ተሰብስቦ የተሰጠ ነው። በግሉ የሚያደርገው ደግሞ ንግድ ህብረተሰቡ በሙሉ እየሰጠ ነው ያለ። ግን ከአቅም በላይ ስለሆነ ያው አሁን ብቻ አይደለም 2 ዓመት ሊሞላ ነው። የ2 ዓመት ደግሞ ባለው አቅም እየሰበሰበ በተለያየ ተፈናቃይ መጥተዋል። እሱም እየሰጠ ነበር። ከዛ ወደ ደንወዝ አላገኘም ብለው ደግሞ አሁንም ሰብስቦ ይሄ ሰራተኛ ግዴታ ነው የኔ ነው ተስፋ እናርግበት ተስፋ እንስጠው ብሎ ነው ይሄ መሰባሰብ የጀመረው። ተሰባስቦ ደግሞ እንደዚህ ደርሷል። አሁን ግን እኛ ቀጣዩ የሚለው እኛ መጀመሪያ ከይሄ ተሰዋስቦ ለሰራተኛ መንግስትም አይጠቅመውም ለንግድ ህብረተሰቡ ጎጂ ነው። እኛ ሰላም ሆኖ መንግስትም ደሞዝ ሰራተኛም ደሞዝ ተከፍሎ በሰላም ነጋዴም በንግድ እንዲንቀሳቀስ ተስፋ እናደርጋለን። ይሄ ካልሆነ ግን ያው ባለንበት እስከመጨረሻ ተከፋፍለን መብላት ግዴታ ነው።
የመቀለ ንግድ ምክር ቤት ካደረግላቸው እገዛ አንዷ ደግነሽ አርአያ ትባላለች። ደግነሽ በኢትዮጵያ ገቢዎች ሚኒስቴር የመቀለ ቅርንጫፍ ሰራተኛ ሆና ደሞዟ ቀጥታ ከፌደራል እየተከፈላት የነበረች ሰራተኛ ነች። እንዲህ ትላለች።
ድጋፍ ተደርጎልና 1000 ብር ወስደናል። ግን እሱ በቂ አይደለም። 1000 ብር ለአሁን በጣም ኑሮ ተወዷል። በጣም በቂ አይደለም። 1000 ብር ምንም በቂ አይደለም። ግን ስላደረጉልን በጣም ነው የምናመሰግነው እና ድጋፋቸው ቀጣይ እንዲሆን በችግር እያለፍን ነው። እንግዲህ በየወር ደሞዝ ለምደንባ አሁን ግን ምንም ደሞዝ የለም። ከባድ ነው ኑሮ በጣም። የፌዴራልም በቃ አንዱን መፍትሄ እንዲመጣልን፣ ምክንያቱ ያለ ገንዘብ ኑሮ መግፋት ልጆች ይዞ ከባድ ነው። ባለቤቴም ታጋይ ነው በርሃን ያለው። ስለዚህ በጣም ከባድ ነው በጣም እና በጣም የሞራል እንትን ውድቀት ነው የደረሰብን። ያለ ብር ልጆች ይዞ ከባድ ነው እና ኑሮ በጣም ከባድ ነው ያለው። የክልል መንግስታችንም አንድ መፍትሄ እንዲያመጣልን፣ ባንክ እንዲከፈትልን። እኛ የፌዴራል መንግስት ነን፣ በፌዴራል ነው የሚላክልን የነበረ፣ አሁን ግን ተዘግተዋል እና እንዲከፈት መንግስታችን እንዲጠይቅልን እንፈልጋለን።
ሌላው የትግራይ ትምህርት ቢሮ ሰራተኛ መምህር ጎሽ ተስፋ ይባላል። መምህር ጎሽ በትምህርት ቢሮ የሰው ኃይል አስተዳደር ክፍል ነው የሚሰራው። መምህር ጎሽም ከታጋዞች አንዱ በመሆኑ አስተያየቱን እንዲህ ይገልጻል።
በነጋዴዎች የታገዝኩት ብር እንደ ሰራተኛ የቢሮ ትምህርት 1000 ብር ነው የታገዝኩት። በዛኔ ለእኔ ያው ጥሩ ነው፣ ጥሩ ድጋፍ ነው ያደረጉልኝ እና ለእግረ መንገዴን ማመስገን እፈልጋለሁ። ወይም ደግሞ ይህንን ድጋፍ ቀጣይነት እንዲኖረውም መግለጽ እፈልጋለሁ። አንድ ራሱን የቻለ ሰው ከሰው እጅ የሚጠብቅ መሆኑን በጣም ነው የሚያሳዝነው። ለምሳሌ እኔ ደሞዝተኛ ነው የነበርኩ፣ ራሴን የሚችል ነው የነበርኩ። ብዙ ነገሮች ልክ እንደ እኔን ደግሞ ራሳቸው የቻሉ ብዙ ሰዎች የእርዳታ ጠባቂዎች ሆነው ቀርተዋል። የሚፈጥርብን ስሜት ከራስን መቻል ወደ ተጸባይነት ስለደረስ ከዚህን መውደቃችን በጣም የሞራል ውድቀት ነው የሚያጋጥም። ስለዚህ በጣም አሳዛኝ ነገር ነው። ከዚህ መላቀቅ እንዳለብን ነው የምፈልገው ማለት ነው። ያው የፌዴራል መንግስት የተዘጋውን ኢንተርኔት፣ ባንክ፣ ስልክ ሁሉም ባጀት መልቀቅ አለበት። ይህንን ከለቀቀ የትግራይ መንግስት ደግሞ የሰራተኛውን መሀያ መክፈል እንዳለበት ነው መግለጽ እንፈልገው። ድሮም ፌዴራል መንግስት ባጀት ከለቀቀ የትግራይ መንግስትም ደሞዝ ይከፍለን ነበር ማለት ነው። የትግራይ መንግስትም በተጨማሪ ሰላም ለመውረድ መጥራት አለበት ማለት ነው። ይህ ካልሆነ ያው ሁሉም ወጣት ወጥቶ ሰላሙን ለማስከበር ከበባውን ለመስበር ራሱን አስተዋጽኦ ማድረግ አለበት ማለት ፈልጋለሁ።
ለሰጠኝ ቃለ ምልልስ አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው በመደመጥ ላይ ያለው። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ የሙዚቃ ግብዣ አለን። ዳዊት መለሰ የምሽት ኮከብ ይለናል። ምሽት ኮከብ ከማይረሱ የዳዊት መለሰ ድንቅ ሙዚቃዎች መካከል አንዱ ነበር። የጋበዝናችሁ አድማጮች አብራችሁን ስለሆናችሁ እናመሰግናለን። ያዳመጣችሁ ያላችሁ ደግሞ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ራዲዮን የሁድ ምሽት ስርጭት ነው። ሃስኪ ዮሐንስ ኃይሌና ሆሃያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች ያቋቋሙት የኃይልና የቴክኖሎጂ ድርጅት ነው። የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፈው በማቅረባቸው የዚህ ዓመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ ከሆኑ ተቋማት መካከል ሆኗል። በተለያዩ የመንግስትና የግል ተቋማት መድረኮች ላይም ለስራቸው እውቅናና ሽልማት ተሰጥቷቸዋል። ዛሬ ምሽት ስለ እንቅስቃሴያቸው የበለጠ እንሰማለን። ስለ አጀማመራቸው ዮሐንስ ቀድሞ ይነግረናል።
የአራተኛ ዓመት ተማሪዎች እያለን ኢንተርንሽፕ ወጥተን ነበረ። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ የመሽን ትሬን የማድረግ ድል ገጥሞን ነበር እና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። ምን ችግሮች አሉባችሁ? ምን ችግር ያጋጥማችኋል ብለን ጠየቅናቸው። የእነሱን ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይሸታል፣ ሌላችን ያውቡናል፣ ይህን ችግር ብትፈቱልን እኛ በጣም ደስ ይለናል የሚል አይነት ምላሽ ከእነሱ ተቀበልን ብለን ሪሰርች ምሳ ጀመር እዛ ኤሪያ ላይ። ከዛ የተወሰኑ ነገሮችን አነበብን። ውስጥ ከ280,000 ሜትሪክ ቶን በላይ በአመት ይጣላል ይሄ ቡና ገለባ ማለት ነው። ኢትዮጵያ ያው ቡና አምራች ሀገር ናት። በዓለም ደረጃ አምስተኛ ደረጃ ላይ የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ። ስለዚህ ችግር ነው ገለባው። ስለዚህ እንደምን ወደ መፍትሄ እናመጣለት ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። እዚህ ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመረቂያ ጽሑፋችን ያደረግ ነው። ከዛም በኋላ ከተመረቅን በኋላ ወደ ስራነት ለማድረግ እየጣርን ያለ ነው ማለት ነው።
የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳኝ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል?
ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የኃይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው እያፈነው ነው ምግብ የሚበስለው እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ በሚያስደነግጠን ባስደነገጠን መልኩ 4 ሚሊዮን ሰዎች በአመት በዓለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይ ቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው በኢትዮጵያ ውስጥ ብቻ ደግሞ ወደ 50,000 ሰዎችን ይገላል በአመት እና ይህንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትን ብናነድበት ክሰልን ብናነድበት ሌሎችም እኛም እናመርታቸውን ፔሌት እና ብሪኬቶችን እነዚህ የተሻሻሉ የክሰል ክብሎች እና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሸንሲ በ90% ሚጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን ወይ ፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽ ካርት የሚገፋ ጋሪ ሰርተናል። እሱም በዚሁ በጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው ከኢነርጂን ሴቭ ከማድረግ አንጻር እና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች 85% በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን በጣም አፎርደብል በሆነ መንገድ ብዙ ዋጋ በማያስከፍል ብዙ ነገር ከውጭ በማናስመጣበት ሁኔታ ይህን ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው።
ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ህይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሀሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣ ውረድ እስቲ ዮሐንስ ጠቅልል አድርገህ አስረዳን።
ይህንን ወደ ተግባር በምናመጣበት ጊዜ ብዙ አይነት ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን፣ ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለኛ። ከዛም በኋላ ያንን ነገር ለመፍታት የተለያዩ እርምጃዎችን ወስደን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህም ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ብዙ አይነት ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ።
ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁ። በአንድ በኩል ይሄ አቅርቦ የመሸጡ የንግድ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሄያት ጠቅለል አድርገን ንገረን።
እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይሄ ምንድነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችን ወደፊት ለመሄድ በእኛው በራሳችን አንዳንድ ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈተን ነው ወደፊት መሄድ ያለብን ብለን እናምናለን እና እንደ ማንኛውም አይነት ነጋዴ አንድን ነገር ከውጭ አምጥተን ከዛ አባስተን የሆነን ምርት ለገበያ ማቅረብ ብቻ ሳይሆን እኛ ይህን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዝንግ ማሽን የሚባለው ያው ከተለያዩ ፕሮዳክቶቻችን መካከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቅም፣ የሚያውቅ ሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት ነገር ግን ይሄ መጀመሪያው ተሰርቶ ያውቅም እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነውት ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ ይሄን በዚህ አድርጉ ብለውን ፈትነውን ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ጆርኒ ነው ብለን እናስባለን። እንደ ንግድ ብቻ ትርፍን ብቻ አይተንም አይደለም የምንሰራው ማለት ነው እና ወደፊትም በዚህ ነው መቀጠል የምንፈልገው። ለቀጣዩም ትውልድ ለቀጣዩም ለወጣቶቻችን ለታናናሾቻችንም ይህን ማሳየት ስለምንፈልግ ማለት ነው።
ዮሐንስ፣ ወደ አንተ ልመለስ። የአንድ ምርት ወይንም የአንድ ፈጠራ ውጤት ብቃቱ የሚለካው በተጠቃሚዎች አይንና ሚዛን ነው ይባላል። የእናንተን እቃዎች፣ የእናንተን ምርቶች፣ የቴክኖሎጂ ውጤታችሁንም የተጠቀሙ ሰዎች ምን አይነት ምላሽ ሰጧችሁ እስካሁን ድረስ?
ይሄ እኛ አይነት ፕሮዳክቶች በጣም በርካታ ሰዎች ይፈልጉታል። ስለ ሀሳቡ በምናወራበት ጊዜ ራሱ ይህንን ፕሮዳክት በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች በጭስ ምክንያት ይቸገራሉ። ከሰልን በመጠቀም ደግሞ ከፍተኛ ዋጋ ስለሚከፍሉ በከተማ ላይ ደግሞ በጣም ስለማይገኝ ከሰል እና ማገዶ እንደ ልብ ስለማይገኝ ማለት ነው የመቸገር አይነት ባህሪ አለ። ንጹህነቱ ለብዙ ሰዎች ትልቅ ችግር ነው እና በተለይ ስቶቫችን ላይ ደግሞ ሰዎች በጣም ደስተኞች ናቸው፣ ክሊን ከመሆኑ አንጻር ማለት ነው።
ከመለየታችን በፊት ስለ መጪ ዘመን እቅዳችሁ ንገሩኝ።
ለማስ ፕሮዳክሽን ወይም በብዛት ለማምረት የሚሆንንም ማሽን እየሰራን እያመረትን ያለ ነው። ከቃሊቲ ባለው ወርክሾፕ ፓርትነር አድርገን በምንሰራበት እሱን አምርተን ጨርሰን ከዛ በኋላ አሁን ወደ ሙሉ ገበያ ለመግባት እናቅዳለን። በአጭር ቢበዛ በሁለት ወር እግዚአብሔር ከረዳን በሁለት ወር ውስጥ በቀጣዩ ዓመት መጀመሪያ ላይ እነዚህን ፕሮዳክቶች በስነስርዓት ወደ ገበያ ለማስገባት ነው እቅዳችን። ይሄ አሁን እስካሁን ባገኘናቸው ሽልማቶች እና ከኤንጂኦ ባገኘነው ድጋፍ ነው እስካሁን ያለውን ርቀት መጓዝ የቻልነው። በትልቁ ደግሞ ከዚህም ባደገ በትልቅ ፋብሪካ ሳይዝ መጠን ለመስራት በቀጣዩ ዓመት ላይ እቅዳችን ከኢንቨስተር ጋር ሊሆን ይችላል፣ ከባንኮች ጋር ሊሆን ይችላል፣ የፋይናንሲንግ ኦፖርቹኒቲ ካገኘን በትልቁ ለማምረት እና በብዛት ለመስራት እናስባለን።
ሆሄያት ብርሃኑና ዮሐንስ ኃይሌ ሀስኪ ስለተሰኘው አማራጭ የኃይል ምንጭን እያስተዋወቀ ስላለው ተቋማችሁ እና ተያያዥ ጉዳዮች ለአድማጮች ለተመልካቾች ስለነገራችሁልን በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። ሌሎች ነገሮችን ሰርታችሁ ዳግም እንደምንገናኝ አስባለሁ። መልካም ምሽት ይሁንላችሁ። የእሁድ ምሽት ስርጭት ከአሜሪካ ድምፅ ይቀጥላል። አብራችን ስለሆናችሁ በእጅጉ እናመሰግናለን አድማጮች።
የኔ እናት አፈር ለብላሽ
እየተገላበጠና እየተንጓለለ ሲመጣ ይዋለሁ።
እኔ አሁን ትረኩሽ
እንደዘለልኩ።
በ1980ዎቹ ሰንበትን ከሚያስናፍቁ የራዲዮ ድራማዎች መካከል አንዱ ሸምጋይ ይሰኛል። የድራማው መሪ ገጸ ባህሪ አበየ ዘርጋው ፈጣሪ በመቶዎች የሚቆጠሩ የራዲዮና የቴሌቪዥን ድራማዎች ደራሲና አዘጋጅ ገጣሚም ነው። ሰለሞን አለሙ ከሰሞኑ ከዚህ ዓለም በሞት ተለይቷል። ታህሳስ 6 1952 በአዲስ አበባ የተወለደው ሰለሞን ከሸምጋይ የራዲዮ ድራማ በፊትም ሆነ በኋላ ለአድማጮች እንዲሁም ለተመልካቾች ያቀረባቸው ስራዎች ከ500 በላይ የሚያደርሷቸው አውታሮች አሉ። ስራዎቹ በአምስት ቋንቋዎች ተተርጉመው ቀርበዋል። ከዳንኪራው ጀርባ፣ ፍራሽ ሜዳ፣ የሁለት ዓለም ሰዎች፣ ካል ጸዳል፣ ግርዶሽ፣ ገመዱ እያል ብንቀጥል ከስድስት አስርት ዓመታት ብዙም ባልተሻገረው ዕድሜው የአበርክቶቱን ስፋት ጠቋሚ ይሆናሉ። የሰለሞኑን ኪናዊ አበርክቶትና ግላዊ መታወሻዎችን ለማነሳሳት ያህል በቀብሩ ማግስት የረጅም ጊዜ የሙያ አጋሩ ወደሆነው አንጋፋው የፊልምና የማስታወቂያ ባለሙያ ሰራዊት ፍቅሬ ስልክ መጥተናል። ሰለሞኑን እንዲህ ገልጸዋል።
ሰለሞን አለሙ እውነት ነው እንግዲህ ለረጅም ዘመን ከ1981 ጀምሮ 81 82 ጀምሮ አብረን ነው። ጓደኛዬ ነበር፣ ሚዜም ነበር። እንደገና ደግሞ አፍለኛ ቲያትር ቡድን አቋቁመን በጣም በርካታ ስራዎችን ሰርተናል። ሰለሞን የእውነት ጸሐፊ ነበረ። በእውነት ብዙ ማለት ይቻላል ብዕሩ በጣም ቃላቶችን እንጃ ብቻ ነው አሁን ትንሽ እንትን ብዬ ነው። ኤኒዌይስ ሰለሞን ግን ፕሌይ ሲጽፍ ፕሌይ ነው የሚጽፈው፣ ካራክተሮችን በትክክል ያውቃቸዋል። ጸሐፊ ነው። በማህበራዊ ህይወቱም ጥሩ ነው የሚልህ ከእኛም ጋር ከሌላውም ጋር ከህብረተሰቡም ጋር ያለው በቃ ጽሁፍ ብቻ ነው የሚጽፈው፣ ሌላ ወደዛ ነው ወደዚህ
ሰራዊት እንግዲህ አንተ በአመታት ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ የኢትዮጵያ ኪነ ጥበብ ሰዎች መካከል አንዱ ሆነሃል። ምናልባት በስራ ዘመናችሁ ሰለሞን በአንተ ላይ ያሳደረው መልካም የሚባለው ተጽዕኖ እንዴት ይገለጻል? አንተም ላይ ብቻ ሳይሆን በሌሎች በአፍለኛው የቲያትር ቡድን ውስጥ የነበሩትም ሊሆን ይችላሉ፣ ሌሎች የኪነ ጥበብ ሰዎች ላይ የእሱ ተጽዕኖ ምንኛ ይታይ ነበረ?
በጣም ግሩም ነበር። በተለይ ምልህኛ በአፍለኛ ቲያትር ቡድን አሁን እንግዲህ አፍለኛ ውስጥ የነበሩ ልጆች ሁሉም የተሻለ ያላቸው አንደኛ በጣም በኛ ሙያዊ በዚህ በአርቱ ስነ ምግባር አሪፍ ዲስፕሊን እንደሆነ ልጅ ነው ሰለሞን። እንደገና አብዬ ዘርጋውን የፈጠራቸው እሱ ነው። እኔ ሁሌ እናገራለሁ አክስቲና ጎቶች እንኳን በስነስርዓት አያቆኝም ነበር። አብይ ዘርጋው ናቸው ከኢትዮጵያ ሕዝብ ጋር ያስተዋወቁኝ እና እሳቸውን ካራክተር የጻፈ ነው እኔ ላይ ትልቅ ተጽዕኖዋል። ከዛ በኋላ እንግዲህ ደረጃ በደረጃ የሆነውን ነገር ያው እናቀው ነው ብዬ ነው። ከዛ ሲቀጥል ግን ለጠቅላላ ያፍለኛውን እና አዜ እነ መልክ ተስፋዬ እነ ድርብ ወርቅ ሰይፉ እና ምናምን ሁሉ ገና ወጣት በነበረን ጊዜ ነው አብረን የነበር ነው እና ሁሉም ላይ ትልቅ እንትን ያሳረፉ ያሳደረው ማለት ይቻላል። በተለይ እጃችንን ይዘው ከኢትዮጵያ ህዝብ ጋር ያስተዋወቁን አብይ ዘርጋውን ሸምጋይ በሚል ሬዲዮ ድራማ አጽፎ ያስተዋውቁናል። ከዛ ሲቀጥል እኛ የምንሰራቸውን ስራዎች ሁሉ እኛም የምንጽፈውን እሱ እያዘጋጀ እሱ የሚጽፈውን እኛን ያዘጋጀን አሁን ላለንበት አይ ቲንክ አሪፍ መሰረት ነው ብዬ ነው ማስበው። ሰለሞን
አድናቂዎቹ ወዳጆቹ ከህልፈቱ በኋላ በምን መልኩ ቢያስቡት ትወዳለህ ወይም ትፈልጋለህ? የትኞቹ ስራዎቹ ለወደፊቱ ደምቀው ቢታዩ ወይንም ደግሞ ለተተኪው ትውልድ ቢቀርቡ ትመኛለህ?
እኔ ብዙ ስራዎች አሉ። ከዛ ውጭ ግን እንደው እኔ ስላለሁበት ስለሆነ አይደለም፣ ግን አብዬ ዘርጋው መናገር ጤንነት ነው ብሎ ብዙ ኢትዮጵያውያንን ሊወክሉ የሚችሉ ካራክተር ናቸው። በዙሪያቸው ያሉትም እሳቸው አሁን እንደውም ሀሳብ ሁሉ ነበረ በፊልም ቢሰሩ ይሄኛው ጀኔሬሽን በደንብ እንዲያውቃቸው። እንደገና ደግሞ የሚያነሱት ሀሳብ መናገር ጤንነት ነው የሚሉ አዛውንት ነበሩ። ፈሪ ናቸው፣ ጀግና ናቸው፣ ሩህሩህ ናቸው ናቸው ትንሽ ጨከን ይላሉ፣ ፖለቲካ ይነካካሉ፣ ቁጡ ናቸው፣ እንዲህ ናቸው። በጣም ባህሪያት ነው ያላቸው አብይ ዘርጋው እና እነሱ ቢሰሩ። ከዛ ውጭ ደግሞ በተለይ የሰለሞን ግጥሞች ብዙ ሰው አሁን ግጥሞቹን በደንብ ሰዓቱ ያቃቸዋል። በሙሉ አፌ መናገር አልችልም። የሰለሞን ግጥሞች በጣም ጠንካሮች ናቸው። ግጥሞቹ ለምሳሌ አሁን ቢታተሙ ግጥሞቹ የሆነ ስለምናገር በጣም ጠንካራ ግጥሞች ናቸው። በሳል ነው፣ ቋንቋ በጣም ታፍ ነው እና እነሱ አሁን ለኢትዮጵያ ሕዝብ ቢቀርብ እጅግ በጣም ደስ ይለኛል። እኔ
በስራም በጓደኝነትም ለበርካታ ዓመታት ከእሱ ጋር ቆይተሃል። የማትረሳቸው በርካታ ትዝታዎች ይኖራሉ ብዬ አስባለሁ። ከሙያ ጋር በተገናኘ ሰለሞንን ስታስበው ከሚመጡብህ የተወሰኑት ምስሎች መካከል አንድ ሁለቱን ገጠመኞች ብታካፍለን። በሬዲዮ በምሰሩበት ባልታወቃችሁበት ዘመን ሊሆን ይችላል፣ ከዛ በኋላ ደግሞ የማስታወቂያና ሌሎች ዘርፎችን ከተቀላቀልክ በኋላም ሊሆን ይችላል።
ሰለሞንን ማረሳው በጣም ብዙ ነገር ነው ያሉት። በጓደኝነት በጣም ብዙ ነገር አለ። በሙያዊ ነገሩ ሁልጊዜ ክፍል አለው። የሚጽፍበት ክፍል ሙዚቃ ይከፍታል። ያሴር አወቀ በጣም አድናቂ ነው። እንደዚያ ሴምቴን ግን የሚደሱ ላይ እና እሱን ይከፍታል። ከዛ በኋላ ፍራሹ ላይ ቁጭ ብሎ ነው የምታገኘው፣ በወረቀት እና በእንትን መሀል ተከቦ ማለት ነው። እና ቤቱ ስትሄድ ያ እንትን የወረቀቱ የክላሰሩ የምናምኑ ጥረናል። እሱ እንደተጠበቀ ሆኖ ግን በተለይ በጓደኝነት ግን የማረሰው በጣም ጓደኛ ከመሆናችን በወቅቱ የኢኮኖሚ አቅማችንም ያው የምታውቀው ነበር እና እሱ ዛሬ 10 ብር ከእናቱ ላይ ይዞ ከመጣ እሷን አጠፋፍተን ምናልባት ማታ ላይ 50 ሳንቲም ከጎደለች ስሙኒዋን ተካፍለን ወደ ቤት እንገባለን። ጠዋት ደግሞ እኔ ተቀብዬ እመጣለሁ ከእናት ወይ ከአባቴ። እሷንም እንደዚሁ ነው የምናደርገው። ልድገመው ሁሌ የምለው ነገር ስለሆነ የእውነት ስለሆነ ምሳ ሰዓት አንዳንድ ጊዜ ቡና ቦተት ጠጥተን የምናላሳልፍበት ጊዜ አለ። አለበለዚያ ግን 2 ብር ከምናምን እንደዚህ ነው የዛ ጊዜ ነው። የቀበሌ ክበብ ቀይ ወጥ መብላት ቆንጆ ቀይ ወጥ ቅልጥም ያለው እና በተራ ነው ቅልጥም የምንበላው እናሰለ። ምክንያቱም አንዳንድ ቅልጥም ልንበላ አንችልም። አንድ ቀይ ወጥ መስለ ከዛ በኋላ ግን ቅልጥም ደግሞ ሱች አጥንቷን ውስጧን መምጠጥ ይወዳል እና የኔ ተራ ጊዜ ስጋዋን በእጄ ከላዩ ላይ ብልቼ ያንን ሰጠዋለሁ። እሱ ተራ ጊዜ ሙሉ ይመገባል። እንዲህ አይነት ነገር ነበረን እና በቃ እስከምንገናኝ የምንነፋፈቅ ሰዎች ነን። እኔን ያየ ሰው ሰለሞን የታለ መጀገኛል ፒያሳ ላይ ብዙ ጊዜ ማዘጋጃ ቤት ነው። ሰለሞንን ያየ ሰው ሰራዊት የታለ በቃ ስባ ዲፎልት እኔ እንዳለሁ ነው እንትን የሚለው። ከዛ በኋላ ግን ህይወት ደግሞ ተለያየ መንገዱ ስልችን ወደዛ ወደዚህ ብትንትናችን እናወጣችን ክበቡ ሁሉ በየራሱ መስመር ግማሹ ውጭ አብዛኞቹ ውጭ ወጡ የኛ ልጆች። እኛም ወደ ፊልሙ ወደ ማስታወቂያ ወደ ምናምኑ ገባ። እንዲህ እያልን እንትናልን። ዞሮ ግን አፍለኛው ግን ቤተሰቡ ልክ እንደ ብሔራዊ ትድርና ፌሽካ ሲነፋ ሁሉ መሰባሰቡ በሀዘንም በደስታ ነው። አሁን ቤት ውስጥ ዝግጅት አዘጋጅተናል። ሴቶቹን እየጠበቅን ነው። በቃ ምንም አንድ አይነት እንትን ነበር። ኤኒዌይስ በጣም ያሳዝናል። ሰው እውነት ለመናገር
ለአድናቆቹና ለቤተሰቦቹ የምታስተላልፈው የመጨረሻ መልእክት ካለ እሱን ልቀበልና ልንለያይ።
እኔ ለሁሉም አድናቂዎቹ ቤተሰቦቹ፣ በተለይ እናቱ በጣም ንሰብስፌ ሁላችንም እናት ነበሩ። ለእሳቸው ለልጁ አንድ ልጅ ያለው ሰለሞን 17 ዓመት ልጅ ለሱ ለልጁ መጽናናት እንመኛለን። ለወንድሞቹ ከዛ ውጭ ደግሞ ለአድናቂዎቹ ሰለሞን አልሞተም፣ በስራው ህያው ነው። ነገ ተነገ ወዲያ ገና ብዙ የሚወጡ ነገሮች አሉ ብዬ ገምታለሁኝ። ስለዚህ እግዚአብሔር ያጽናችሁ ሁላችሁንም፣ እግዚአብሔር ያጽናን ባይ ነኝ።
እጅግ በጣም አመሰግናለሁ ሰራዊት ለሰጠኝ።
እኔም
መልካም ምሽት ይሁንልኝ።
እኔም በጣም አመሰግናለሁ። መልካም ምሽት ለእናንተ።
የአንድ ልጅና የብዙ ዘመን አይሸሬ ስራዎች አባት ለሆነው ሰለሞን አለሙ ረቡዕ ሰኔ 22 2014 ዓ.ም በብሔራዊ ቲያትር አድናቂዎቹ በተገኙበት የክብር ሽኝት ተደርጎለታል። ግብዓተ መሬቱ ከቀኑ በ8 ሰዓት በመንበረ ጸባዖት ቅድስተ ሥላሴ ካቴድራል ተፈጽሟል። ሰለሞን 62 ዓመቱ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። መሰናዶውን በመምራት እስካሁን ድረስ አብሬያቸው ያመሸሁት ሀብታሙ ስዩም ነኝ። የዝግጅቱ ዋና አዘጋጅ ጽዮን ግርማ ናት። በሁሉም ስፍራዎች ባሉ መላ ባልደረቦቻችን ስም ልሰናበታችሁ፣ አብራችሁን ስለቆያችሁ በእጅጉ አመስጋኝ ነኝ። በሰላም ደሩ።